ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮችን ጉዳዮች ትሰማላችሁ።
ተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታው ለሚገባቸው ለዩኒቨርሲቲዎች ለማድረስና ይህንን አረፍት ለማግኘት ነው እሱ እንደ አላማ የተነሳ።
የሰማችኋቸው መምህር ሰለሞን ድጋፌን ነው። ከ20 ዓመታት በላይ በኖሩበት ደሴ ከተማ ተማሪዎቻቸውን በማስተባበር የሰብአዊ ድጋፍ ሲያዳርሱ የሰነበቱ በጎ አድራጊ ናቸው። ቆየት ብለን ሙሉውን መሰናዶ እንከታተላለን።
የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይኸው ባለን ነገሮች
አሁን ደግሞ የሰማናት ነዋሪነቷን በደቡብ አፍሪካ ያደረገችው ሰብለ ለማን ነው። ሰብለ በጤናማ መጠጦች ምርት ላይ የተሰማራች ወጣት ናት። ከስራዋ ጋር የተያያዙ ሀሳቦቿን በምሽቱ እንዲሁ ታካፍለናለች። የፍቅረኞች ቀንን የተመለከተ ዘገባም ይኖረናል። እነዚህና ሌሎች ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችኋለን። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል? ትላንት እሁድ ሁለት የማሊ ወታደሮች በሰሜናዊ ማሊ በእስላማዊ ጂሃዲስቶች በተደረገ ጥቃት ህይወታቸው ማለፉን AFP ዘገበ። የታጠቁ አሸባሪ ቡድኖች ሚያፊንኬ የተሰኘውን አካባቢን ትላንት ጠዋት የተቆጣጠሩ ሲሆን ማህበራዊ ድረገጾችን በመጠቀምም ለግድያው ኃላፊነት ወስደዋል። የማሊ ወታደራዊ ኃይሎች በበኩላቸው ሁለት ወታደሮችን በእናጣም ታጥቂዎቹ ወገን ደግሞ አምስት ጥቃት አድራሾችን ገደሉ ለናል ሲሉ አስተውቀዋል። አምስት የተባበሩት መንግስታት ድርጅት ባልደረቦች አርብ ዕለት በጦርነት ከፈራረሰችው ደቡባዊ የመን መጠለፋቸውን ዓለም አቀፍ አካላት በትላንትናው ዕለት አስተውቁ። አምስቱ ሰዎች በደቡባዊ የመን ግዛት በሚገኘው አባያ ከተሰኘው ጠቅላይ ግዛት የመስክ ስራቸውን አጠናቀው ወደ ኤደን ወደብ ሲመለሱ መጠለፋቸውን የመንግስታቱ ድርጅት ቃል አቀባይ ኤሪካ ኔኮ ለኤኤፍፒ አስተውቀዋል። ቃል አቀባዩ አክለውም የተባበሩት መንግስታት ድርጅት ባልደረቦችን ለማስፈታት ከባለስልጣናት ጋር በቅርበት እየሰራ ነው ሲሉ አስተውቀዋል። እስካሁን ድረስም ጠለፋው በማን እንደተፈጸመ ግልጽ የሆነ ነገር የለም። ምዕራባውያን ሀገራት ዩክሬን ከሩሲያ ከተጋረጠባት የጦርነት ስጋት ለመከላከል ትብብራቸውን እየገለጹ ባለበት በአሁኑ ሰዓት የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የጀርመኑን መራሄ መንግስት ኦላፍ ሹልዝን ዛሬ በኪየቭ ተቀብለው ያነጋግራሉ። የጀርመኑ መራሄ መንግስት ኦላፍ ሩሲያ ወደ ዩክሬን ድንበር ወታደሮቿን ማስጠጋቷን በተመለከተ ይሄ እጅግ ሲበዛ አስጊ ጉዳይ ነው ብለውታል። መራሄ መንግስት ኦላፍ ሹልዝ ዛሬ በዩክሬን ያላቸውን ቆይታ ካጠናቀቁ በኋላ ነገ ወደ ሞስኮ በማቅናት ከፕሬዝዳንት ቭላድሚር ፑቲን ጋር በአውሮፓ ስላለው የደህንነት ሁኔታ እንደሚወያዩ ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የደንገረመውን ለአጫጭሮቹ ዜናዎቿ እናመሰግናለን። ጋቢና ቪኦኤ ነው እየተመለከታችሁ ያላችሁት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። በትግራይ ክልል ጀምሮ ወደ አማራና አፋር ክልሎች የተዛመተው የኢትዮጵያ ውስጥ ጦርነት ከፍተኛ ውድመትን አስከትሏል። ጦርነቱ ከተወጫና በርካታ ሰዎች ድጋፍ እንዲሹ አስገድዷቸዋል። እነዚህ ሰዎችን ለመርዳት በበጎ ፍቃድ የሚንቀሳቀሱ ሰዎችን በተደጋጋሚ አስተዋውቀናቸዋል። ዛሬ መስፍን አራጌ ወደ ደሴ ከተማ ይወስደንና ከተማሪዎቻቸው ጋር በመሆን የሰብአዊ ድጋፍ ሲያስተባብሩ የሰነበቱትን መምህር ያስተዋውቀናል።
የምንጀምረው በጥያቄ
35 ዓመታትን በዘለቀ የመምህርነት ቆይታቸው ከ20 ዓመት የሚሻገረውን ጊዜ ያሳለፉት በደሴ ነው። በብዙዎች ዘንድ የውቀት ቀንዲል፣ የሰነ ምግባር ተምሳሌት ተደርገው የሚቆጠሩት የሂሳብ መምህሩ ሰለሞን ድጋፌ አዲስ አበባ ቃቂ አካባቢ ተወልደው ይደጉ እንጂ ደሴ በሳቸው ህይወት ዘንድ ትልቅ ስፍራ አላት።
በዚህ ባለኝ ህይወት ጥሩ ምርጥ ጊዜ ያሳለፍኩት እኔ ደሴ ነው። በማስተማርም ምርጥ ተማሪዎች ነበሩ። ያው ጥሩ ቦታ ያሉ ተማሪዎች አሉ። ሌላው ትዳር የመሰረትኩት እዚህ ነው። ልጆች የወለድኩት ሶስቱም ልጆቼን እዚህ ደሴ ነው። እንግዲህ ከሀያ ዓመት በላይ ደሴ ውስጥ ኖሬያለሁ። ትውልድ ያጋቂ ቢሆንም እኔ አሁን ብዙ ነገሬ ወደ ወሎዬነት የሚያገላ ይመስለኛል። ስለዚህ ምንጊዜም የደሴ ነገር ሲነሳ አሁን በጦርነቱ በነበረው በጣም እንት ውስጥ ነበር፣ እዛ ብንሆንም ጭንቅ ውስጥ ነበር።
ተቀብሎ ያስተናገዳቸው አኑሮ ያጎለመሳቸው ህዝብ በቅርቡ በተቀሰቀሰው ጦርነት ምክንያት እስከ መፈናቀል ያደረሰ ችግር ሲያጋጥመው በዝምታ ማለፍ አልደፈሩም።
በጦርነቱ ጊዜ እዚህ በተለይ ደሴ ተፈናቃዮች ከሌላ ቦታ የመጡ ጊዜ ያኔም ግንኙነት ነበረኝ። የተወሰነ ማገኛትን ከጓደኞቼ የተወሰነች ብር እየላክ የተወሰነ ድጋፍ እናደርግ ነበር።
የችግሩ ስር መስደድ፣ የተጎጂዎቹ ጉዳት መክፋት፣ ከግለሰብ በሚሰነዘር ችሮታ የማይቀረፍ መሆኑን ለመገንዘብ አልተቸገሩም መምህር ሰለሞን። እናም ትናንት ፊደል ካስቆጠሯቸው የቀለም ልጆቻቸው ጋር መከሩ። አቃቂ አብረዋቸው ላደጉት ጓደኞቻቸው የሰውነት ስራ እንስራ ሲሉ መልእክት ላኩላቸው።
ደሴ ደግሞ ጦርነቱ በኋላ በጣም የተጎዱ እዚህ ነዋሪዎች እንዳሉ እሱን ሳይ የተሰማኝ ምንድነው በምን መንገድ መርዳት ማገዝ ይችላል የሚለውን ሳስብ የቀድሞ ተማሪዎችን መጠቀም እንደምችል ካቱም ጥሩ አቅም ያላቸው ጥሩ ቦታ ያሉ ተማሪዎች አሉ። እነሱን ብጠይቅ ተወሰነ ነገር አገኛለሁ። እኔም እዚህ ድጋፍ ባደርግ የመንፈስ እርካታ። ስለዚህ ከዛ ውጪም አገር ውስጥ ያሉ የቀድሞ ተማሪዎች በዚህ በኩል እገዛ ለማድረግ ፍቃደኛ እንደሆኑ በብዙ ነገር አሳውቁን።
በአዲስ አበባ ወለባዊ አካዳሚ በዳይሬክተርነት የሚያገለግለው የአሁኑ የመምህር ሰለሞን የስራ ባልደረባ የቀድሞ ተማሪያቸው ወጣት ፋሲካ ኢማም የመምህሩን ሀሳብ በመደገፍ ብቻ ሳይሆን በማስተባበር ስራው ከፊት ተሰለፈ።
አላማው ምን እንደሆነና የበኩሉን አስተዋጽኦ ለሌሎችም አርአያ ለመሆን አትሊስት የተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታው ለትክክል ይገባቸዋል ለሚባሉ ሰዎች ለማድረስ እና ይህንን አረፍ ለማግኘት ነው እሱ እንደ አላማ የተነሳው እና ይህም በማድረግ እኔም ከበኩሉ ከጎኑ በመሆን በጣም በማስተባበር እንግዲህ ወደ 180 ሰዎች የሚሆኑ ሰዎችን የተወሰነች ነገር ለመርዳት ሞክረናል።
ለበጎ ተግባር የተጀመረው ጉዞ በጎ ምላሾችን ከያቅጣጫው ተቀበለ። በአገር ውስጥና በውጭ የሚኖሩ የቀድሞ ተማሪዎቻቸው ካላቸው ቀነሰው ያቃቂ አብሮ አደጎቻቸው የልገሳጃቸውን ዘርግተው ከ300,000 ብር በላይ የሚገመት ቁሳዊ ድጋፍ ሰብስበው በደሴ ከተማ ሲገኙ እርዳታውን ለመቀበል የተሰበሰበው ብቻ ሳይሆን ሐሳባቸውን ያከበረው ኗሪ አበጀህ ብሏቸዋል።
እንቅፋት ያገኝብኝ ክፋያቸው ሰሚያቸውም ረዩን ሆነ ሀገራችንም ሰላም ይሁን።
ላስታውሱንም ሰዎች እግዚአብሔር ክብርና ምስጋና ይስጥልን።
አሜሪካን ሜሪላንድ ውስጥ በንግድ አማካሪነት የሚሰሩት ተስፋዬ ደሳለኝ አቃቂ የሁለተኛ ደረጃ ተማሪ ከነበሩበት ጊዜ ጀምሮ ጓደኝነት አላቸው። የጓደኛቸውን የድጋፍ ጥሪ የተቀበሉት ድጋፍ የሚደረግላቸው የህብረተሰብ ክፍሎች ያሉበት አካባቢ ድረስ በመምጣት ነበር።
መምህር ሰለሞን በአጋጣሚ አንድ ሃይ ስኩል ላይ ተማር ነው። አምኖሮም አንድ አካባቢ ነው። ቤተሰቦቻችን አንድ አካባቢ ናቸው። ጦርነቱ በጣም አስከፊ እንደሆነ ሁላችንም እናቃለን። በዛ ምክንያት በደህነት ወለል ላይ የሚገኙ ሰዎች መረዳት አለባቸው የሚለውን ሐሳብ እና መምህር ሰለሞን ሲያመጡ እኛ ምንም ሄዝቴት አላረግንም። 15 ምን ሆን ጓደኛማቾች ካለን ከኪሳችን አውጥተን እርዳታ እንደሚሰጥ ፕሮግራም ወጥቶ ነበረ። በዚህ ላይ አልቀርም ብዬ በዛውም የደሴን ህዝብ የወሎን ህዝብ ለማየት ችግሩን ለመካፈል መጥቻለሁ።
አድሜ እየተጫጫነ ጤና እየተጓደለ ሲመጣ በራሳቸው ሳይሆን በበጎ አድራጊዎች ድጋፍ ከሚኖሩት እናቶች መካከል በደሴ አሬራ አካባቢ የሚኖሩት ወይዘሮ ትርንጎ ሽፋው አንዷ ናቸው። በመምህር ሰለሞን የተመራው የበጎ አድራጊ ልዑክ የምግብ ዱቄትና የዘይት ድጋፍ ካደረገላቸው 180 ሰዎች ውስጥ ይካተታሉ።
ምንም መተዳደር የለኝም። እቺ ሽክነት የምትባል ናት እንጂ ሌላ መተዳደር ምንም የለኝም። ሽክነት ነው የሚባለው። እነሱ እሱን ይረዱኛል እንጂ ሌላ ምንም። እስከ ዛሬ እንደው በጉልበቴም እየሰራሁ ደህና ነበርኩ። ዛሬ ግን ጉልበቴ ሲደክ ተጥፈትዬ ታግዬ ነበር የምኖረው። አሁን ሲያመኝ ደከምኩኝ። እግዚአብሔር የተመሰገነ ይሁን። መቼም እዚሁ በመኖሬ ልጆቼ እንዲሁ ማንም እየገደፈኝ ነው እንጂ ልጅም የለኝ። አልወለድኩ እንዲሁ የዘመን ልጅ እንዲሁ ያሳደግኳቸው ብዙም በቂ ስራ አልያዙም። ገና ነው ምንም የምተዳደርበት ነገር ምንም ነገር የለኝም።
ተደራራቢ የጤና ችግር ያለባቸው አቶ አማረ ዳምጠውንም ያገኘናቸው ሰብአዊ ድጋፍ እየተከፋፈለ በነበረበት ሰዓት ነበር።
ቀደም ሲል በድንጋ ቀጥቅጨ ነበር መታደረም። አሁን አግሜ እየደከመ ልጅ አንድ አንድ ዘመድ እየረዳኝና እንደዚህ ነው ኖረው እና የቀድሞ ወታደር ነበርኩኝ ያው ጦርታም የለኝ አሁን ደግሞ የተጠቃሚ ነኝ ኤችአይቪ እንደገና የሹካር በሽታ አለብኝ እንደገና ግፊት አለብኝ የዚህ በሽተኛ ነኝ እና የምተዳደረው ዘመድ በሚረዳኝ ነው እና አንዳንድ እርዳታ እንደዚህ ሲመጣ እንደዚህ አስተዋሽ አካባቢ ጎረቤት ይረዳኛል በዚያ በዚያ የምተዳደረው የተሰው የለኝ አንድ ሴት አለች ምሳሽን ኩርቱ ምንም የሸቃቀጥ ባለቤት በቃ እዚህ ነው የምተዳደረው። የወለድኳቸው ልጆች አስመራ ነው ያሉት ኤርትራ ውስጥ ነው የተወለዱት ነው።
እርዳታው ከወገን ጎን መቆማችንን ለማሳየት ያህል እንጂ በቂ አይደለም የሚለው ወጣት ፋሲካ በወላጆቻቸው መለያየት ምክንያት ከአቅመ ደካማ አያቶቻቸው ጋር በከፋ ድህነት ውስጥ ለመኖር የተገደዱ ህፃናትን ጨምሮ ረዳት የሌላቸውን የእድሜ ባለጸጎች የጤና እክል ያለባቸውን ችግረኞች መጎብኘታቸውንና ተጠቃሚ ለማድረግ መሞከራቸውን ይናገራል።
በጣም በጣም እጅግ በጣም ነው ደስ ያለኝ ምክንያቱም በተለያየ መንገድ እንግዲህ እርዳታ ይሄዳሉ ይመጣሉ ዚህም ቦታ ላይ እና ለማን እንዴት እንደሚደርስ ብዙ አናቀም። አሁን ግን እኛ በአካል ተገኝተን አንደኛ አደራም ተጥሎብን ነው ብዙ ሰዎች ያን እርዳ የለገሱት እርዳታ ትንሽም ይሁን ትልቅ እርዳታ በአካል መተን ወላጅ አልባ የሆኑ ህፃናትን አካል ጉዳተኞችን በጣም በጣም ያሳዝኑ በቃ መንቀሳቀስ የማይችሉ ሰዎችን በመስጠታችን እና ያለውን ሪል የሆነ ክፍተት በአግኝተን በትንሽም ቀን በተወሰነ ምትገፋ ነገር ማድረጋችን ለተገቢው ሰው የሚመጥን ባይሆንም በብዛት ግን ያገኘነው ሰው ትክክለኛ የሚገባው ሰው መሆኑ ለኛ ልባችን በጣም እንዲሞላ አድርጎታል። የተሰጠንን ማደራ በጓደኞቻችን በሱ ተማሪዎች በባልደረቦቻችን ጭምር በጣም ደስተኛ ሆነን ነው ያገኘነው ነገር ያየነው ነገር ማለት ነው።
የሜሪላንዱ ኗሪ አቶ ተስፋዬ ሰብአዊነት ሃይማኖትና ጎሳ ቀበሌና አካባቢ አይጠይቅም ይላሉ። የመምህር ሰለሞንን የሰውነት ምግባር በአሪያነት በማንሳት
በራሴን በተመለከተ ከደሴ ከወሎ ጋር ምንም ግንኙነት የለኝም ኢትዮጵያዊ ነኝ። መምህር ሰለሞንም በዚሁ መንፈስ ያለ ሰው ነው። በዘር ፖለቲካ ውስጥ ብዙ ምን ኢንቮልቭ የሚያደርግም አይደለም እኔም እንደዛው ነኝ። ስለዚህ አገራችን በፈለገችን ቦታ በየትኛውም ክልል አስፈላጊ ሆኖ ሲገኝ መርዳት እንዳለብን መንቀሳቀስ እንዳለብን እናምናለን ማለት ነው። የኢትዮጵያዊነት መንፈስ ጎልቶ እንዲቀጥል እንፈልጋለን። በዚሁም እንደዚህ አይነት ዜጋ እንዲበረታታ ኤግዛምፕል ሊዲንግ ኤግዛምፕል እንዲሆን እንደሆነ ማምናለን።
ወጣት ፋስካም ጥቂት በጎች ለብዙ መልካሞች መፈጠር መንገድ ቀያሽ ናቸው ነበር ያለው።
ለኔ በጣም የተለየ ድለኛ ሰው ነኝ። በታሪክ አጋጣሚ አቶ ሰለሞን ከልጅነት ከማስተማር ጀምሮ እስከ ትዳሬ ድረስ ይዳረኝ እሱ ነው። አብረን በስራ ላይ ብዙ ነገሮች እየመከረ የማኔጅመንት ስራዎች ላይ ነው መሰራ በኃላፊነት ደረጃ እዛም ላይ ሆኜ ጭምር በጣም ብዙ ስራዎችን እየሰራ ለኔ በአይኔ የማየው አርአያ ያርገኝ መስደው ሰው ነው። ሶ በዛ ድለኛ በመሆኔ አሁንም በዚህ በጎ ስራ ላይ ሌላ ትምህርት ያስተማረኝ ነው ያለውና ሂሳብ መምህር ብቻ አይደለም አቶ ሰለሞን ለኔ ሶ ህይወትም ማስተማረኝ ነው። በትዳሩ በጣም የሚገርም ህይወት የሚኖር ሰው ነው። በአጠቃላይ በስራ ቦታ ላይ ያለው ዲሲፕሊን በጣም የሚገርም ነው። በሁሉም ነገር ለኔ አርአያ ነው። ሶ እንደዚህ አይነት ሰዎች ለወጣቱ ትልቅ የሆነ መሰረት ናቸው ፋውንዴሽን ናቸው ብዬ ነው ማስበው። ሶ በዚህ ሰዓት ማድረግ አለብን ብዬ ማስበው አቶ ሰለሞን ዛሬ የሰራው ስራ ዘላቂ ስራ አይደለም። በጣም ትንሽ ነገር ነች ግን ለኛ መነሻ ትልቅ ስፕሪንግ ነው የሚሆነው። እሱ ላይ ተነስተን በዚህ ጊዜ በዚህ ልምዱ ይሄን ያክል ከሰራ እኛስ በዚህ ሰዓት ምን እንደምናረጋው የሚለው ነገር ተበራታችን ተነሳሽነት ያቅማችንን ማድረግ ቢቻል በዘላቂ መንገድ ሊፈታ የሚችል ነገር ነው።
መምህር ሰለሞንም አሁን ለጨበጡት አስተሳሰብ የወጣትነት ጊዜያቸውን ያሳለፉበት የወሎና የአካባቢውን ህዝብ ዘመን ተሻጋሪ ትውፊት አጥነቀዋል።
ደሴ አንድ ለየት የሚያደርገው ነገር አለ። አሁን ባለፈው ጥምቀት ሲከበር የሶሻል ሚዲያ ላይ ሁሉ ሳይ ነበር በየጊዜው እዛም ላሉ ጓደኞቼ ሁሉ የማወራው ነገር አለ። አልሐምዱሊላህ ታቦታችን በሰላም ገባ ሚል የሰኞ ገበያ ጊዮርጊስን አጅበው እንዲህ ያን እንግዲህ ሃይማኖት እንትን ሳይኖር እዚህ ያለው ፍቅር
በተማሪዎችም ድሮ መታያለ ክርስቲያኑ ሙስሊሙ ሁሉም አንድ ሆኖ በአለም በጋራ ማክበር እንዴ እንዲያ አይነት ነገሮች እዚህ ተለመደ ነገር ነው። እኔ እንደውም ምንድነው ዛሬ ኮሜንት ሁሉ እንትን ብያለሁ ምን አለ ሌሎች ከዚህ ቢማሩ የሚል እንትን አለ
የተጪ ተርፉ የህሊና አርካታ የተቀባይ ደግሞ አለኝታ አለኝ ብሎ መመካቱ ቢሆንም ስራው ተጀመረ እንጂ አልተጠናቀቀም። እንደ መምህር ሰለሞንና ጓደኞቻቸው ለአሜሪካ ድምጽ ሬዲዮ መስፍን አራጊ
መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዝግጅት ስንሻገር ኤደን ገረመው ካንዲት ወጣት ጋር ታስተዋውቀናለች። እንግዳችን ነዋሪነቷ በደቡብ አፍሪካ ያደረገች የጤና ባለሙያ የአካል ብቃት እንቅስቃሴ አሰልጣኝና ጤናችን የተሰኘ የንግድ መለያ ያለው ጤናማ የሆኑ የኃይል መጠጦችን ወይንም ደግሞ ጭማቂዎችን የሚያዘጋጅ ተቋምም ኃላፊ ናት። የደንገረሙ ሰብለ ለማን አነጋግራ ተከታዩን አስተናርታለች።
ሰብለ ለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ፣ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ተገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።
ለተወሰነ ጊዜ 2 አመት ፓኪስታን ነበር የምኖረው ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን 2 አመት ስፖርት ይረዳሻል አለ አይደል? ፎከስ ለራስም ራሱ ለውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኑሽ ነገሮች አሉ ከስራ በኋላ። ከዛ ስፖርት እኮ ይጠቅማል በጤናም እንደ ጤናም ባለሙያነቴ እስቲ ለራሴ ልሞክረው አለ አይደል? በራሴ ሞከርኩ። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ። ያው ውጪ መውጣት ብዙም ስለማይቻል ነበር ማለት ነው። አምን እያደረግን ስፖርት ሰራ ነበር። ድንገተኛ ክፍል ነበር መሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳይ ቤተሰብ ገንዘብ በጣም ሲያወጣ አይደል ስፖርት በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ዩ ኖ ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ 2-3 ኪሎ ሜትር እየሮጥን የልባችንን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን እና
ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች።
ከዛ ደግሞ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒቲያችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ ህዝብ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን፣ እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ
የሰው ልጅን ሰውነት እንደ መኪና፣ የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች።
ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ ማድረገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒቲያችንን ማስተካከል እንችላለን። ከዛ እንደ በደም እንደ ብራድ መጀመሪያም የፊትነስ ጊርና እንትኑን ነበር መሰራው፣ ማሰልጠኑን ነበር መሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት፣ አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች ዮጋ መስራባቸው ቦታዎች ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም ሊደርስ ዴሊቨር እናደርግ ነበር ምክንያቱም ሰውነታችን በደንብ ይሰራል በቃ አንዳንድ አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረውና በጣም ሜንቴን ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይነዳ ይችላል ልክ እንደዛው ነው ሰውነታችንም
ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች
ያው በአመት አንዴ ቢያንስ እሄዳለሁ ኢትዮጵያ እና የመጀመሪያዎቹ ጊዜ ውስጥ በተለይ ስፖርቱን በጣም ተጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈልጋለብሽ ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው እሺ ይሄ ነገር አስፈላጊ ነው ስለዚህ ምናልባት አክሰሰብሊቲን አቅርቦቱን ማምጣት ይቻላል ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው እዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይኑን ሳይሆን እኔም ፈልጋለሁ ና እሺ በጣም አሪፍ ከዛ ኢንስታግራም ላይም ለቀቁትኝ ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው
ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች።
እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን ብዙ ሰዎች ይደርሱኛል ላይክ ይጽፉልኛል አንዳንድ ችግሮች የሚያልፉባቸው ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል አንዳንዶቹ ደግሞ አብሮ ይመሰልጠን ይፈልጋሉ ስለዚህ ኦንላይን አሰለጥናቸዋለሁ በጣም ሁሉ መጠቀማቸውና ብዙ ሰው እየደረሱበት አለ ብዬ ማስባቸው ሁለት ናቸው አንደኛው ያው ኢንስታግራም ነው ኢንስታግራም ደግሞ በደንብ መልእክትም መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል ሁለተኛው ቲክቶክ ነው ቲክቶክ ደግሞ በጣም መቀየር እንፈልገው ወጣቱን ነው ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል አስተሳሰባችን ይቀየራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ እንደሱ አይነት ወጣቶች ማሻሻልና አብዛኛውን ወጣቶች ደግሞ መድረስ የምትችው ቲክቶክ ላይ ነው እንዳየሁት እና 19 ዓመት 20 ዓመት ግን አሃ ይሄም ይቻላል ለካ ከቤት መስራት ይችላል ለካ መሮጥም ይችላል መራመድም ላይክ ይችላል በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታችንን ያዳብራል ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን ነገሮች ውስጥ አይደል ወደ መጠጥም ወደ ሲጋራውም ወደ ማይሆነው ነገሮች ውስጥ የሚገባው ትውልድ ሳይሆን ወደፊት የተሻለ ከኛ የተሻለ መልካም ነገር የሚሰራ ትውልድ ያመጣል እየሰማስተት ቲክቶክን በጣም ተጠቅመዋል
ሰብለልማ ጤናችን የተሰኘ ድረገጽ ኢንስታግራምና ቲክቶኮች ላይ እለት እለት የተለያዩ የኤሮቢክስና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ
እናመሰግናለን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ዛሬ የቫላንታይንስ ቀን ነው እንግዲህ ይሄ ቀን በመላለም የሚገኙ ፍቅረኛሞች አንዳቸው ለአንዳቸው ያላቸውን ስሜት በስጦታና በመልካም ተግባራት የሚያሳዩበት ቀን ነው የቀኑ መነሻ ታሪክ ከምዕራባውያኑ ቢሆንም ፍቅር ዓለም አቀፍ ቋንቋ መሆኑ ቀስ በቀስ በሌሎች ሀገራት ወጣቶች ዘንድም የሚዘወተር አድርጎታል ዛሬ ወደ ኢትዮጵያ ባህር ዳር ከተማና ቀናና ከጥቂት ወጣቶች ጋር ስለ በዓሉ የተወሰነ እናወራለን አስቴር ምስጋናው ናት የላከችልን ዘገባው
በ ዛሬ የትግርኛ ቀን በእንግሊዝኛ አጠራሩ የቫለንታይን ዴይ ነው። ለወትሮ በባህር ዳር ከተማ የሚገኙ የአበባ መሸጫ ሱቆች በደንበኞች ይጥለቀለቁ እንደነበር የአበባ ሻጮች ያስታውሳሉ። ዘንድሮ ግን ገበያው ተቀዛቅዟል። በነሱ አጠራር ሞተዋል ነው ያሉት። ወጣት ማስተዋል ምክንያት ያለችው ስትጠቅስ
ማስተዋል ይባላል። ያው ማስተዋል ስካው ማለት እንደዚህ ይላል። እንትን ቃሉንም ለማስተዋወቂያ ግን ቀይ አላባሽ ልብሳለሁ። ቀይ ጃንደማሉ እና ቀይ ቻፕ ተቀብቻለሁ። ግን እኛ የተለያዩ አበባዎች ሰጣን ዝግጅት ላይ ነን። የሰው ምስቃሴ ተማር ለማለት
እንግዲህ ከዚህ በፊት ያው የታወቀ ይሄ የአበባ መሸጫ ሱቅ ነውና ከዚህ በፊት በተደጋጋሚ ያው ቫለንታይን ዳይቀር ሽያጭ አለና ዘንድሮ ምን ይመስላል?
ዘንድሮ ቀዝቀዝ ያለ ነው። እዚህ በፊት እኛም ቀይ ምንጣፎችንና አበቦችን ለስንሰል ምናምን ሬዲ ሆነን እንጠብቅ ነበር፣ ሰው የሚገዛ ነበረ። አሁን ግን ካለው ሀገራዊ ወቅታዊ ጉዳይ ላይ ተመልክቶ ቀዝቀዝ ያለ ነው። እስካሁን ምንም አይነት እንቅስቃሴ የለም።
ከዚህ በፊት ቀድመው የሚያዙ ሰዎች ነበር፣
ሆቴሎች እና የተለያዩ ሰዎች የምግብ እንሰራላቸው ነበር። ዘንድሮ ከአምነው ይቀነሰ ነው። ዝም ብለን ሰርተን እነዚህ እንደምታያቸው አዘጋጅተን የለበር ናቸው። ሆቴሎችን ቀዝቀዝ ያለ ነው።
አበባ ሲገዛ ያገኘው ትለሽን አስቦ ፍቅርን መግረጽ ለተወሰነ ሰዓትም ቢሆን ደስ ከማይል ስሜት ያወጣል ይላል።
ዛሬ ቀኛው መስቀል ነው። ለውዴ ነው ልሰጣል። እና በጣም ደስ ይላል። ደግሞ በደንብ ስታየው ደስ ይላል።
ፍቅረኛሞች ናቸው ወይስ ተጋብታችሁ?
አይ ፍቅረኛሞች።
ምን ያህል ጊዜ ሆናችኋል?
አንድ 3 አመት።
3 አመት በሙሉ ሰጣችኋል?
ያ በየጊዜው ይሰጣል። በየጊዜው ይሰጣል።
አበባ ትወዳለች?
በጣም።
ቀያ
ካችን ማለት ነው። ቆይና ደስተኛ ነው ማለት
ነው። ይሄንን ባህል ግን አንዳንድ ሰዎች ይሄ ፍቅር አበባ በመስጠት የመገላለጽን ቫለንታይን ዴይ አንዳንድ ሰዎች የውጩ ስለሆነ ለኛ እንትን
አይደለም። አዎ
አሁን በየአመቱ ገዛለው ብለሃል። ዘንድሮ እንዴት ነው
ዋጋው? ያው ተሰደግነት ነው አይደል? ኪሳይ ነው ሳምበ
ብዙ አይደለም። ከፍቅር ጋር ሲወዳደር
ማሳለፉ
በተዘዋወርኩባቸው አንዳንድ ሆቴሎች እረቱ መረሳቱን አስተውያለሁ። የሆቴል ሰራተኞችም ያረጋገጡት ይህንኑ ነው።
ስሜ አባይ ነው መለሰ እባላለሁ። ያው የምሰራው እዚሁ ፓትሪስ ሆቴል ሪሴፕሽን ነው። ፍራንቼ እንዴት በጣም ነው የሚከበረው የነበረው። ያው ወቅታዊ ጉዳይ ግን ዘንድሮ አልተከበረም። ከዚህ በፊት ግን ብዙ ደንበኞች ያው ቫለንታይን ዴይን በሚገባ እናከብረው ነበር። እኛም ራሱ በሚገባ ነው ስናከብረው ነበር። አሁን ያው የሀገራችን ጉዳይ ብዙ ነገሮች እንዲያስቀረ ስለሆነ አልተከበረም።
በመላው ዓለም ለምትገኙና እለቱን እያከበራችሁ ለምትገኙ አድማጮቻችን መልካም የፍቅረኞች ቀን ተመኘሁ።
እናመሰግናለን። በነገራችን ላይ አድማጮቻችን፣ እንዲሁም ተመልካቾቻችን ይህ የቫለንታይንስ ዴይ ታሪካዊ አመጣጡ ከ700 ዓመታት በፊት በድብቅ ፍቅረኛሞችን የሚያጋቡ ቅዱስ ቫለንታይን የተባሉ ቄስ ነበሩ። በዚህ አድራጎታቸው ምክንያት በስተመጨረሻም የሞት ፍርድን እስከ መቀበል ደርሰዋል። እሳቸውን ለማሰብ የተጀመረና የተቋቋመ በዓል ነው። ከዛም በፊት ግን ከ2000 ዓመታት በፊትም በጥንታዊ ሮማ በተቻለ መጠን ተመሳሳይነት ይዘት ያለው በዓል የሚከበር እንደነበረም በታሪክ ተቀምጧል። የምታከብሩት መልካም በዓል እንዲሆንላችሁ እንመኛለን። ለዛሬ ያዝንላችሁ መሰናዶ በዚህ ተጠናቋል። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። መልካም ሁሉ ግጠማችሁ። በነገው ዕለት እንገናኛለን። ደህና እደሩ።